አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቅ ጽሑፍ እንካቹ ተወያዩበት በሚል ካቀረቡ የሥራ አመራር አማካሪ ባለሙያ ጋር የሚደራ በአገር ጉዳይ ላይ ያተኮረ ወግ ነው። አቶ አባተ ካሳ ይባላሉ። ህንደሳና የፋይዳ ትንታኔ በሚል ርዕሶች በእንግሊዝኛና በአማርኛ ታትሞ ለንባብ የበቃ መጽሐፍ ደርሰዋል። አውላ ከበደ ነው አቶ አባተን ያወያየው። በሁዱ የራዲዮ መጽሔት የአዲስ ሐሳቦች መድረክ በመጠኑ ካስተዋወቁበት ይቀጥላል።
አቶ አባተ ከሀገራቸው ውጪ የተወለዱ የአዲስ ትውልድ መጀመሪያን በለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይትድ ስቴትስ እንደኖረ ሰው የገዛ ልጆችዎን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጥንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ብዙ መቶ ዓመታት ወደ ኋላ የሚወስደንን ጥንሰ ሐሳብ ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል ሌላ ቦታ?
ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነጻነት የኖርን ነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ የማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን። እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረብኩት።
የሐኪም ማዘዣ አይደለም
አይደለም። እና በዚህ መነሻ አድርገው እንዲያዳብሩ በጎደለ ብዙ መጻፍ የሚቻልበት አርዕስት ነው።
ያስማማል። ምናልባትም እርሶ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ገፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሐሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል፣ የትኛው ይጣላል? እንዴት ተደርጎስ አገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሐሳብ ያሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው።
አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቆነዋለን? ለምንድን ነው እንደራሳችን ማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳደረገ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር ማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው? የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበር ኤክሳይትድ የምሆነው። ኢትዮጵያዊ ያገኘው ብዬ እንዴ የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ህዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ጌጥ ነው። ያደግኩት ሀረር ነው። የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ሊገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፌ ያለሁኝ በሰፊው እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ። ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂው ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ የመሻሻልን ጽንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። سلال تقوارت ادگت ويم لوت هيدت باند بوتا عالمكم بسوفوم يك عنيو تال መሻሻልን ለውጥን سنናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከመናይባቸው ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ ያን መጠቀም የለተ ተለትዮታችንን አቀለልን ይሆናል። ያስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ይሃል ስር የሰደደ የቆየ አሰራር ልማድም አለ። ያም መሻሻል ያለባቸው ቦታዎች ተነጥፈው እንዲለወጡ እርሷን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም እስኪ ደግሞ አልሰራም ብለን እንድንጠይቅም ማሰብ ይፈልጋል። አንዳንድ ምሳሌዎችን እናነሳለን። በዚህ በኩል የሚሉት ካለ
እኔ መጽሐፍ ጽፍ ያለሁኝ የፋይዳ ትንታኔ ነው። የመጽሐፉ ስም ህንደሳ እና የፋይዳ ትንታኔ በእንግሊዝኛ ቫልዩ አናሊሲስ እና ቫልዩ ኢንጂነሪንግ ሁለቱም ታትመው ቀርበዋል ገበያ 4 አመት ነው 3 አመት። እዛው ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ የሥራ አሰራ ዘዴ እንዴት እንደሚለወጥ አሁን የኛቱ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ ኢትዮጵያ አየር መንገድ ሲገባ ኢትዮጵያ አየር መንገድ ራሱ የ8 አመት ልጅ ነበር። ያኔ የነበረን DC-3 እና C-47 ነበር። ቀስ ብለን DC-6B ውስጥ ገባን። ቀስ ብለን CD-40 ኮንቬየር አውሮፕላን ገዛን። ከዛ በኋላ ነው ጄት የገባ ነው። አስተውሳለሁ የኢትዮጵያ አየር መንገድ መሪ ቪካራል ይባላል YMCA ሄዶ ንግግር ሲሰጥ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣና ወደ ጄት ኤጅ ካልሆን ከአለም ገበያ እንወጣለን ባጭር ጊዜ ውስጥ ብሎ የጄት አውሮፕላን እንድንገዛ ካምፔን ያደርግነው። ለውጥ ለውጥ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሰስፉል ሆኖ በአለም ይቻለው በአለም ተወዳዳሪነት በመቅረብ ነው። ኮምፒቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው። እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር 1 የሚል ምልክት ጽፈን ፎቶግራፉላችን የተነሳ ነው አስታውሳለሁ። ምክንያቱም በዛ ጊዜ አንድ አውሮፕላን ቃስ ይበላሽ ውጭ ሀገር ነበር የምንለው። በኋላ ራሳችን ይሄንን መስራት ጀመር። ግርማይ ጃይን ወይ አንድ ትልቅ ምኞት አላማ ነበራቸው። ይሄው ምንድነው ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር፣ እንድንረከብ ይፈልጉ ነበርና ኢትዮጵያኒዜሽን ፕሮግራም ነበር። ኢትዮጵያዊ የማድረግ እውቀት የሚባል ነገር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው።
አቶ አባተ ይሄ ምናልባትም ሌሎች መሰል ጥያቄዎችን በመናባችን እንድናሰላስል እንድናስብ ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው ብዙዎች ያነሱታል ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የህዝብ ቁጥር የተለያየና ኖር ውስጥ ከብዙ መቶ አመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ ሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር፣ ከሰዎች ነጻነት አስተሳሰብ ጋር፣ ከምርታማነት ማደግ ጋር ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ በመሻትና አዲስ ሐሳብን በመፈለግ ብቻ መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሆን በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት?
መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ ዲሞክራሲ ቢመጣ እድሉ ይሄ ነው። ተወዳዳሪ መሪዎች ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ደርግ ሃይጃክ ያደረገው ለውጡ
የተማሪውን እንቅስቃሴ።
አዎ ቫኩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን ያዘ እና መሪም ደሞ ሊፈልቅ የሚችለው ያ የውድድር እድሉ ስነ ስርዓት የመንግስት ስነ ስርዓት እሱ ራሱ እዚህ ወጻፍኩት አርቲክል ውስጥም ስለዚህ ስለ ኦክሰን ፕላዊንግ ሞፈንበር እርሻ ያንን አምቢሽን ከዛ ለመውጣት እንዴ አሁን ለምሳሌ አንድ ሙዚየም ብትሄድ አለ እዚያ ዋሽንግተን ዲሲ አንድ ሙዚየም አለ። እኔ ብዙ ፎቶግራፎች አንስቻለሁ። እንዴት አርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቨስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኚህን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አርገው የግብርናን ድሮ 30 እና 40% ገበሬ በነበረበት ሀገር ዛሬ አሜሪካ 3% ማክሲመም 5% ኦፍ ዘ ፖፑሌሽን ነው በግብርና አሜሪካንንም አብልተው ለሌላም የሚተርፉ ያ ፕሮዳክቲቪቲ ያ ኤፊሽንሲ ያ ኤፌክቲቭነስ የመጣው በውቀት ነው በትምህርት ነው ስለዚህ ይሄንን አሁን የተጀመረውን ከጎሳ ፖለቲካና ከያገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው ያንን ሁሉ ድል ውድድር በጣም ጠቃሚ ነው ውድድር ሁለት ነገሮች ያፈራል ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል አሁን ብዙ ቦታ ብክነት ነው ያለው ይሄን የፋይዳ ትንታኔ መጻፊያን ብታይ አንድ 14 ዝርዝር ብክነቶች አሉ እና ያንን ለማድረግ ውቀት ኦፕሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልህቀት በሱ ለማስተማር በበኩሌ እንዳውም ለዶክተር አብይ ልኬ ነበርን 100 ሰው መጥቼ በነጻ ላስተምር ብዬ መጻፊያንም ልኬ ነበርን ይድረሰው አይድረሰውም አላውቅም ተጠብቃለሁ
እንደሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋተና ያግራዋል እንደሱ አይነቱን ድጋፍ ደግሞ የሚቀበሉበትን ሁኔታን ሰማይ ሆናል አቶ አባተ ኢትዮክራሲ በሚል አዲስ ጽንሰ ሐሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዘኛም አቅርበው የትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል። ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሐሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው እንደምንወያይ ተስፋ አድርጋለሁ። ለአሁኑ ግን አመሰግናለሁ እግዚአብሔር ይስጥልኝ።
እድሉንም ስለሰጣችሁኝ አቶ አሉላ ቪኦኤን በጣም አመሰግናለሁ እግዚአብሔር ይስጥልኝ።